ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መጋቢት 28 2012 ዓ.ም ዝግጅታችን ጀመረ።
እንቅስቃሴዎችን በገበያ ቦታዎች፣ በእምነት ቦታዎች፣ ትራንስፖርት ቦታዎችና በርካታ በከተማ ሁኔታ ስናየው ዛሬም በሌሎች የደረሰው የበሽታ መስፋፋትና ሞት እዚህ አይደርስም የሚል እንደምታ ያለው
የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰ ናቸው። ዘገባው በእለቱ አብይ ርዕስ ይቀርባል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። አድማጮች፣ በኮሮና ቫይረስ ስርጭት ስጋት ምክንያት የአሜሪካ ድምጽ ዘጋቢዎች በየቤታችን እንገኛለን። እናም የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብራለች። አሁን የሰዓቱን ዋና ዋና የዓለም ዜና አዳነች ሳህዬ ታስተማናለች።
ኤርትራ ውስጥ ባለፈው ቅዳሜ 5 ሴቶችና 2 ወንዶች ኮሮና ቫይረስ እንደተገኘባቸው የኤርትራ የጤና ጥበቃ ሚኒስቴር አስታወቀ። 6ቱ በተለየ ቦታ የሚገኙ ሰዎች የአይሮፕላን በረራ ከመታገዱ በፊት ከውጭ የተመለሱ ናቸው። 7ኛው በሽተኛ ግን በአገር ውስጥ እንደተያዘ የታማሚዎች ዕድሜ ከ21 እስከ 69 መሆኑ ተገልጿል። እስካሁን ባለው ጊዜ ኮሮና ቫይረስ በሽተኞች ብዛት 29 መሆኑንና ተገቢ ሕክምና እየተደረገላቸው እንደሆነ የጤና ጥበቃው ሚኒስቴር ገልጿል። ሱዳን ውስጥ 10 የኮሮና ቫይረስ በሽተኞች እንዳሉ፣ 2 ደግሞ እንደሞቱ የዓለም የጤና ድርጅት ገልጿል። የቫይረሱን መስፋፋት ለመገደብ የሀገሪቱ መንግስትና የተባበሩት መንግስታት ድርጅት አገልግሎቶች የተለያዩ የሰዎች መራራቅ እርምጃዎች እየወሰዱ መሆናቸው ተገልጿል። በአንዳንድ ዋና ዋና የመንግስት መስሪያ ቤቶች ሰራተኞች እንዲቀነሱ ተደርጓል። ትምህርት ቤቶች ተዘግተዋል። የሌሊት ሰዓት እላፊ ተደንግጓል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ጽህፈት ቤት በገለጸው መሰረት ወደ 3 ሚሊዮን የሚጠጉ ስደተኞችና በአገር ውስጥ የተፈናቀሉ የሚገኙባቸው 9.2 ሚሊዮን የሚሆኑ ሰዎች ሰብአዊ ረድኤት ያስፈልጋቸዋል። የኮቪድ-19 መዛመትን ለማስወገድ ሲባል ለተረጂዎቹ የሁለትና የሶስት ወራት ራሽኖችን በአንዴ ለመስጠት መወሰኑን የጽህፈት ቤቱ ቃል አቀባይ ጄምስ ላርኬ ተናግረዋል። ዩናይትድ ስቴትስ ውስጥ በአሁኑ ወቅት ከ337,000 በላይ የሚሆኑ የኮቪድ-19 በሽተኞች እንዳሉ ታውቋል። ከ9,700 በላይ ደግሞ እንደሞቱ ተዘግቧል። በቀጣዩ ሳምንት ሊባባስ እንደሚችል ባለስልጣኖች ማስጠንቀቃቸው አልቀረም። ዩናይትድ ስቴትስ ውስጥ በቫይረሱ መዛመት በከፍተኛ ደረጃ የተጎዳችው ኒውዮርክ ስትሆን በሀገሪቱ በኮቪድ-19 በሽታ ከሞቱት 9700 ሰዎች 1/3ኛዎቹ ኒውዮርክ ውስጥ የሞቱ ናቸው ተብሏል። የዩናይትድ ስቴትስ ወታደራዊ ሕክምና ሰራተኞች በኒውዮርክ ከተማ በተዘጋጀው ጊዜያዊ ሆስፒታል እያገለገሉ ናቸው። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ባለፈው ሳምንት ኮቪድ-19 እንደያዛቸው ተገልጾ እንደነበር የሚታወቅ ነው። ዛሬ ሆስፒታል መሆናቸው ተገልጿል። ከፍተኛው ትኩሳት በመቀጠሉ ተጨማሪ ምርመራ ለማድረግ ሆስፒታል እንደገቡ ተገልጿል። ሐኪም ቤት ሆነው የሀገሪቱን መንግስት የመምራት ተግባራቸው እያካሄዱ እንደሆነ ተዘግቧል። ብሪታንያ ከቅርብ ጊዜያት ወዲህ ኮቪድ-19 በሰፊው ከተዛመተባቸው ተጠቃሽ ሀገሮች አንዷ ሆናለች። ትላንት ከ600 በላይ የሚሆኑ ሰዎች እንደሞቱባት ተዘግቧል። የኮሮና ቫይረስ መዛመትን ለመገደብ ሲባል የሰውን እንቅስቃሴ ለማገድ ተገደው የነበሩት ሌሎች የአውሮፓ ሀገሮች አንዳንድ መሻሻል እንደታየባቸው ተገልጿል። በቫይረሱ ምክንያት ብዙ ዜጎቿን በሞት ያጣችው ኢጣሊያ ከሁለት ሳምንታት ወዲህ የቫይረስ መዛመት ያነሰ መሆኑን ገልጻለች። በስፓኝም እንደዚሁ እንደቀነሰ ታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ቫይረሱ ከተሰራጨ ወዲህ በሴቶች ላይ የሚፈጸመው ጥቃት በሚያስደነግጥ ሁኔታ መበራከቱን ገልጸው መንግስታት ሴቶችን ከጥቃት ለመጠበቅ እርምጃ እንዲወስዱ ጥሪ አቅርበዋል። የጃፓን ጠቅላይ ሚኒስትር ሺንዞ አቤ በአንዳንድ የሀገሪቱ ክፍሎች የአስቸኳይ ጊዜ አስተዳደር እንደሚያውጁ ገልጸዋል። በሀገሪቱ የኮሮና ቫይረስ መስፋፋት እየጨመረ መሆኑ ታውቋል። ጠቅላይ ሚኒስትሩ ዛሬ ይህን ያሉት የቫይረሱን ጉዳይ እንዲከታተል ከተመሰረተው ግብረ ኃይል ጋር ከተነጋገሩ በኋላ በቴሌቪዥን ባደረጉት ንግግር ነው። በመዲናዋ ቶኪዮ በማዕከላዊቷ የወደብ ከተማ ኦሳካና በሌሎች ስድስት አካባቢዎች ከነገ ጀምሮ አዋጁ እንደሚተገበር ጠቅላይ ሚኒስትር አቤ አስታውቀዋል። አዋጁ የክልላዊ ባለስልጣኖች ዜጎች ከቤታቸው እንዳይወጡ ትምህርት ቤቶችና የንግድ ተቋማት እንዲዘጉ የማዘዝ ስልጣን ይሰጣቸዋል። ለሲቪል ነጻነት ትልቅ ቦታ የሚሰጠው የጃፓን ህገ መንግስት ኳራንቲን እንዲያዝ አይፈቅድም። በአሁኑ ወቅት ጃፓን ውስጥ 3500 የኮሮና ቫይረስ በሽተኞች እንዳሉ የሞቱት ደግሞ ከ70 በላይ መሆናቸው ታውቋል። የአውስትሪያ ቻንስለር ሰባስቲያን ኩርስ በኮሮና ቫይረስ ምክንያት ተደንግጎ የቆየው ከመጪው ሳምንት አንስቶ ሊላላ እንደሚችል ገልጸዋል። ኩርስ ከካቢኔያቸው አባላት ጋር ሆነው ዛሬ ባደረጉት ጋዜጣዊ መግለጫ አነስተኛ ሱቆች ከመጪው ሰኞ አንስቶ እንደሚከፈቱ አስታውቀዋል። ሱቆቹ ሲከፈቱ የአፍና የፍንጫ መሸፈኛ ጭንብል ማድረግን፣ የርቀት ነፍሳት መከላከያ መርጨትንና ወደ ሱቆች የሚገቡት ደንበኞች ብዛት መገደብን የመሳሰሉት ተግባሮችን የማስተባበር ኃላፊነት እንዳለባቸው አስገንዝበዋል። ከመጪው ሰኞ 2 ሳምንት በኋላ ደግሞ ሁሉም ሱቆችና የገበያ ማዕከሎች እንደሚከፈቱ የአውስትሪያው ቻንስለር ገልጸዋል። አድማጮች፣ ዜና የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የደቡባዊ ኢራቅ ባለስልጣኖች በገለጹት መሰረት ዛሬ በውጭ የነዳጅ ዘይት ማምረቻ መስክ ላይ 3 ሮኬቶች ተተኩሷል። ሮኬቶቹ ኢላማ ያደረጉት የሀገሪቱ ዋና ደቡባዊት ከተማ የሆነችው ባስራ ቡርድሻ አካባቢ እንደሆነ ተገልጿል። ጥቃቱ ብዙም ጉዳት አላደረሰም እንደተባለ አሶሺየትድ ፕሬስ የዜና አገልግሎት ዘግቧል። እስካሁን ባለው ጊዜ ውስጥ ኃላፊነት የወሰደ የለም። በመጨረሻም ዜና እረፍት። በተለያዩ መገናኛ ብዙሃን በጋዜጠኝነትና በ1943 ዓ.ም አክሱም ከተማ የተወለዱት አቶ ፀሐዬ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ለረጅም ጊዜ ማገልገላቸው ታውቋል። አቶ ፀሐዬ ለባልቀው ባለስዳርና የአንድ ልጅ አባት ነበሩ። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
አዳነችን ለዜናው እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መጋቢት 28 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ለኮሮና ቫይረስ ተጋላጭ ናቸው ለሚባሉ ማህበረሰቦች በሆስፒታሎች ይሰጥ የነበረውን የምርመራ አገልግሎት በጤና ጣቢያዎች ጭምር ለማስፋፋት እየተሰራ መሆኑን የጤና ሚኒስቴር ገልጿል። በኮቪድ-19 ኢትዮጵያ ውስጥ 2 ሰዎች መሞታቸውንና ለኮሮና ቫይረስ መጋለጣቸው የተረጋገጠው 44 ሰዎች መሆናቸውን ሚኒስቴሩና የህብረተሰብ ጤና ኢንስቲትዩት አስታውቀዋል። ሙክታር ጀማል ዝርዝር አለው።
ያለፈው ሳምንት ኢትዮጵያ ውስጥ የመጀመሪያ የኮቪድ-19 ሞት የተመዘገበበት በመጋለጥ ብዛትም ከፍተኛ ቁጥር የተመዘገበበት ነበር። 2 ሰዎች የሞቱት ትላንትና ነው። የጤና ሚኒስትሯ ዶክተር ሊያ ታደሰ መግለጫውን ሰጥተዋል።
ዛሬ ለሀገራችን ከባድ ቀን ነው። 2 የመጀመሪያ ሰዎችን በኮሮና ቫይረስ አጥተናል። ይሄ አስደንጋጭ ቢሆንም በይበልጥ እንደ ግለሰብ እንደ ማህበረሰብ በአንድነት ተባብረን ይህን በሽታ ለማዋጋት የሚሰጡትን ማሳሰቢያዎችንም በመፈጸም በተለይም መሰባሰብን በማስወገድ መራራቅን፣ ቢያንስ እርስ በርስ ያለውን ርቀትን በመጠበቅ እጃችንን አዘውትሮ በመታጠብ በአካል ንክኪ የሚደረጉ ሰላምታዎችንም በማስወገድ እነዚህንና የሚሰጡ ማሳሰቢያዎችን በመፈጸም የበሽታውን ስርጭት እንድንከላከል አሁንም በአጽንኦት ማሳሰብ ወዳለሁ።
ባለፉት 24 ሰዓታት ምርመራ ከተደረገላቸው 164 ሰዎች ውስጥ 1 ሰው ለኮሮና ቫይረስ መጋለጣቸው የተረጋገጠ ሲሆን ይህ ዘገባ እስከተጠናከረበት ጊዜ ድረስ ኢትዮጵያ ውስጥ ቫይረሱ በምርመራ የተገኘባቸው ቁጥር 44 ደርሷል። ለቫይረሱ መጋለጣቸው ዛሬ የተገለጸው የ65 ዓመት ዕድሜያቸው ላይ ያሉ ኢትዮጵያዊት የዱከም ከተማ ነዋሪ ሲሆኑ ግለሰቧ የውጭ አገር ጉዞ ታሪክ የሌላቸው መሆኑ ተነግሯል። ከአዲስ አበባ ውጪ በኦሮሚያ ብሔራዊ ክልላዊ መንግስት ለቫይረሱ የተጋለጡ አራተኛ ሰው መሆናቸው ነው። ለኮሮና ቫይረስ ተጋላጭ በሆኑ የህብረተሰብ ክፍሎች ላይ በስፋት ምርመራ ለማካሄድ ዝግጅት እየተደረገ መሆኑን የጤና ሚኒስቴር አስታውቋል። ዛሬ ይህ ዘገባ ከመጠናቀሩ በፊት ባለፉት 24 ሰዓታት ውስጥ የላብራቶሪ ምርመራ ከተደረገላቸው ሰዎች መካከል 26ቱ በቫይረሱ ከተያዙ ሰዎች ጋር ንክኪ አላቸው ተብለው የተጠረጠሩ ሲሆኑ ቀሪዎቹ ለቫይረሱ ተጋላጭ ናቸው የሚባሉ የማህበረሰቡ አባላቶች መሆናቸው ተነግሯል። በሥራ ባህሪያቸው ለቫይረሱ ተጋላጭ የሆኑ የማህበረሰብ ክፍሎች ላይ የሚደረገው ምርመራ ተጠናክሮ የሚቀጥል መሆኑን ዶክተር ሊያ ገልጸዋል።
ይህ የኮሮና ቫይረስ በሽታ ብዙዎችን እንዳይጎዳ ስርጭቱንም ለመቆጣጠር ጤና ሚኒስቴርና መንግስት በሌሎችም ከፍተኛ ጥረት እየተደረገ ሲሆን ጥረቱም የሚቀጥል ቢሆንም ስርጭቱን ለመገደብ የማህበረሰቡ ሚና ከፍተኛ ከመሆኑ አኳያ እየተሰጡ ያሉትን በርካታ ማሳሰቢያዎች ከመተግበርና እነዚህን ችግር ከመቆጣጠር አኳያ ግን ዛሬም ብዙ ችግሮች እየታዩ ይገኛሉ። አሁንም የሚሰጡትን ማሳሰቢያዎች በተመለከተ የሚታዩት እንቅስቃሴዎች አሁን ያለውን ችግር የማያገናዝብና ካለው ሁኔታ ጋር አብሮ የማይሄድ ነው። በተለይም እንቅስቃሴዎችን በገበያ ቦታዎች፣ በእምነት ቦታዎች፣ ትራንስፖርት ቦታዎችና በርካታ በከተማ ሁኔታ ስናየው ዛሬም በሌሎች የደረሰው የበሽታ መስፋፋትና ሞት እዚህ አይደርስም የሚል እንደምታ ያለው
የኮሮና ቫይረስ ወረርሽኝን ለመከላከል የሕክምና ቁሳቁሶችንና ሌሎች ተያያዥ ግብአቶችን ለማሟላት በምላሽ ውስጥ እየተሳተፉ ያሉ አካላት እየተጣሩ መሆናቸውን የገለጹት ዶክተር ሊያ በሆስፒታሎች ብቻ ይሰጥ የነበረውን ምርመራ ለማስፋፋትና በጤና ጣቢያዎች ለማካሄድ እየተሰራ መሆኑን አስታውቀዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ከአሜሪካ ድምጽ መጽሔት ነው ያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ሙክታር ጀማልን ለዘገባው እናመሰግናለን። የትንታኔው መጽሔት ይቀጥላል። ኮቪድ-19 በኢትዮጵያ ባሳደረው ተጽዕኖና መንግስት በሚወስዳቸው ተጨማሪ እርምጃዎች ላይ ዛሬና ትላንት ከተፎካካሪ ፓርቲዎች ጋር መወያየታቸውን ጠቅላይ ሚኒስትር አብይ አህመድ አስታወቁ። በዚህ ውይይት ላይ ያስቸኳይ ጊዜ አዋጅ ፍንጭና ሁሉን አቀፍ የንቅናቄ መዋቅር የመፍጠር ውጥን መነሳቱም ተሰምቷል። በዚህ ውይይት ላይ ከተሳተፉት የፓርቲ መሪዎች መካከል የተወሰኑትን ያነጋገረው መለስካቸው አማሃ ዝርዝር ይዟል።
ጠቅላይ ሚኒስትር አብይ አህመድ ዛሬና ትናንት በፌስቡክ ገጻቸው ባሰፈሩት መልእክት መንግስት የሚወስዳቸውን ተጨማሪ እርምጃዎች በተመለከተ ከተፎካካሪ የፖለቲካ ድርጅት መሪዎች ጋር መወያየታቸውን ገልጸዋል። ቪኦኤ በዚህ ውይይት ከተሳተፉት የፖለቲካ ድርጅት መሪዎች መካከል ሁለቱን አናግሯል። የትግራይ ዲሞክራሲያዊ ትብብር ፓርቲ መሪ ዶክተር አረጋዊ በርሄ ትናንት የተካሄደውን ውይይት አስመልክተው የጤና ጥበቃ ሚኒስትሯ ማብራሪያ እንደሰጡ፣ ጠቅላይ ሚኒስትሩም ከዚሁ ጋር ተያይዞ ሰፋ ያለና አጠቃላይ ትንተና እንደሰጡ አውስተዋል። በዚህ ማብራሪያም አገሪቱ አሁን ለተደቀነው አደጋ የተዘጋጀች አለመሆኗን እንደተገነዘቡ ተናግረዋል። አክለውም
ዋናው ቁም ነገሩ ህዝቡ ይህንን አውቆ መከላከያ የሚባሉትን ለማቀፍ መከላከያ መንገዶች የተባሉትን የዓለም ጤና ጥበቃ ጀምሮ ከWHO ማለት ነው፣ ሌሎችም ባለሙያዎች የሚጠቅሷቸውን ንጽህና እንደተመለከተ፣ ግንኙነትን በተመለከተ ያለው ሀብትን ተከፋፍሎ በሚፈለገው ቦታ ላይ በመዋል እንደዚህ በመሳሰሉ ነገሮች ጥረት ያለ ውይይት ተደርጓል። ይህ ደግሞ በየበኩላችን በየፓርቲያችን ይሁን የምንገናኘው ህብረተሰብ አሳውን እንዳካፍል ስምምነት ተደርሶ ነው ተገባደደው።
እንዳሉት መቼም በተናጠል ከሚደረግ ጥረት በአሁኑ ጊዜ ተሰባስቦና እንደውን ድርጅት መሰል አካል ፈጥሮ መንቀሳቀሱ በጣም ትልቅ ውጤት ሊያስመጣ ይችላል የሚል እምነት አለ በአብዛኛው። እና መንግስትና እነዚህ ተፎካካሪ ድርጅቶች በዚህ ረገድ እንኳ ተባብረው ለመስራት የሚያስችላቸው አካል ለመፍጠር የሚያስችል ጥንስስ ሀሳብ እኮ የለም?
አዎ፣ የጠቀስከው ሀሳብም ተነስተዋል። በመንግስትና በተፎካካሪ ፓርቲዎች በሲቪል ማህበረሰቡ ሲቪል ሶሳይቲ ሰፋ ያለ ግንኙነት ተደርጎ ሁሉንም የሚያስተባብር ለዚህ ወረርሽኝ ለመከላከል አንድ አካል ቢፈጠር ጥሩ እንደሆነ እንደ ሐሳብ ቀርቧል። ይህ ሐሳብ ተግባራዊ የሚሆንበት መንገድም ሊኖር እንደሚችል ጠቅላይ ሚኒስትሩ ቃል ገብተዋል። ስለዚህ ሁላችን በዛ ዙሪያም አንድ ማዕከል ተፈጥሮ ከዛ ማዕከል የሚፈለገውን መምሪያዎች እንዲወርዱ ሐሳቡ አለ።
የኦሮሞ ፌዴራላዊ ኮንግሬስ መሪ ፕሮፌሰር መረራ ጉዲናም የውይይቱን ይዘት ለቪኦኤ አድማጮች ለማካፈል ከተባበሩን የፖለቲካ መሪዎች መካከል አንዱ ናቸው። ፕሮፌሰር መረራ የኮሮና ቫይረስ ወረርሽኝ ከቁጥጥር ውጭ ሳይወጣ ለመቋቋም በሚያስችሉ ብልሃቶች ላይ ውይይት መደረኩን አረጋግጠዋል። በተለይም በማምለኪያ ተቋማት በመጓጓዣ ዘዴዎች ያለው መጨናነቅ አሁንም አሳሳቢ እንደሆነ የፖለቲካ ፓርቲዎች ደጋግመው እንዳነሱ አውስተዋል። ማህበራዊ ፍጥቅታ ወይንም በሰዎች መካከል መኖር የሚገባው ከአንድ ሜትር በላይ ርቀት እንደሆነ ተደጋግሞ እየተሰጠ የሚገኘው ማሳሰቢያም በበቂ ሁኔታ ወደ ሰው ልብ እንዳልገባ በአጽንኦት እንደተገለጸ ተናግረዋል። ከዚህ በተረፈ በፖለቲካዊ መልኩ ምን መደረግ እንዳለበትም ውይይት ተደርጓል ብለዋል።
ፖለቲካሊ መነሳት ያለባቸው ብዙ ነገሮች ይናስገናል። ምናልባት መንግስት በአስቸኳይ ጊዜ አዋጅን በአቅጣጫ ማሰብ እንደሚጀምር አይነት ነገር አለ። በእሱ ላይ እንግዲህ በምን መንገድና በምን ሚዛን ሌሎች የፖለቲካ ነገሮችን የህዝብ መብቶችን ሳይነካ በሽታው ብቻ ማቋቋም ለማድረግ ምን ይቻልበት ነገርም ከጊዜ አቅጣጫ ያዘም ነገር ተነስቶ ነበር። ብዙ ጊዜ በዛን ነገሮች ሲወጡ ስራ ላይ የማወሩ ጥያቄ ሲመጣ ብዙ ችግር ብዙ ህጎች ላይ ሲወጡ የነበረው በዛ ስለሆነ ምናልባትም ህዝብና መንግስት ሊያጋጭ የሚችለው ምስሉ ስለሆነ በዛ ብቻ የማታሰብ አለባቸው ነገሮች የተነሱ ይመስሉኛል።
ፕሮፌሰር መረራ አስምረው ያወሱት ሀገሪቱ ያለችበት ሁኔታ ከፖለቲካ ልዩነት በላይ እንደሆነ፣ ለዚህም የሁሉም ትብብር እንደሚያስፈልግና ጥንቃቄ የታከለበት አካሄድ እንዲኖር ነው።
ሀገሪቷ ባላታቂም ምን ያክል መስራት ይቻላል የምለው በተለይም ብሔራዊ መግባባት ካስፈለገ እንግዲህ አንዱ የሀገሪቱ ዜጎች የፖለቲካ ኃይሎችም የተለያየ ልዩነት ያላቸው የፖለቲካ ኃይሎችም መተጋገዝ፣ መተባበር ያለባቸው በዜግነቱ ነገር ላይ ነው። ነገር ግን በትንሽም ቢሆን መንግስት ደግሞ ወደ ለመደው ስራ ከተመለሰ፣ በተለይ ካድሬዎቹ ደግሞ ወደዛ ከተመለሱ ይህንን ተጠቅሞ ደግሞ ካዋሲም ብሎ አንዳንድ ነገር ከሰሩ ደግሞ ወደ ዱሯችን ስለምንመለስ እዚህ አካባቢ ነው። አስቸኳይ ጊዜ አዋጁም ከመጣ መንግስት በመጠንቀቅ ያለበት ይሄኛውም አንዱ የልዩነት ነጥቦቻችን እንዳይሆንና የባሰ ሁኔታ ውስጥም እንዳንገባ ከሃይማኖት መሪዎች፣ ከፖለቲካ ሰዎች፣ ሁሉም የሀገሪቱ ዜጎች ከእድር እስከ በተለያየ መንገድ የተደራጁ ኃይሎች ሁሉም ባለው በየምነቱ በየሁሉም ነገር መተባበር ያለበት ጉዳይ ነው። በዛው ልክ ደግሞ ጥንቃቄ የሚያስፈልገው ነው።
ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው ባሰፈሩት መልእክታቸው የተፎካካሪ ፓርቲ መሪዎች የኮቪድ-19ን ተጽዕኖ ለመቀነስና መንግስት የሚወስዳቸውን እርምጃዎች ለመደገፍ ስላሳዩት መልካም ፈቃድ አመስግነዋቸዋል። ከዚህ በተረፈም በዚህ ፈታኝ ጊዜና በሌሎችም ጊዜያት እንዲህ ያለው የትብብር መንፈስ ለዜጎቻችን የሚጠቅመውን እንድናደርግና ኢትዮጵያን ወደ ብልጽግና ጎዳና ለመውሰድ ያስችለናል ብለዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አማሃ ሊያደረሰን ዘገባ እናመሰግናለን። አድማጮች፣ ተከታዩ ዘገባችን ደግሞ የድሬዳዋን ሁኔታ የሚያስቃኝን ይሆናል። የድሬዳዋ ከተማ አስተዳደር የኮሮና ቫይረስ ከተገኘባቸው ሁለት ግለሰቦች ጋር ንክኪ ያላቸውን ሁሉ ወደ ለይቶ ማቆያ ማስገባቱን አስታወቀ። ከነኚህ መካከልም የአራቱ የደም ናሙና ለምርመራ ተልኮ ሁሉም ከቫይረሱ ነጻ መሆናቸው መረጋገጡ ተገልጿል። ሆኖም የኮሮና ቫይረስን ለመከላከልና የሚያስከትላቸውን ችግሮች ለመቋቋም ህብረተሰቡ አስፈላጊውን ድጋፍ እንዲያገኝ ጥሪ አቀርበዋል። የቢሮ ኃላፊዋ ወይዘሮ ለምለም በዛብህ የሰጡትን መግለጫ የተከታተለው አዲስ ቸኮል በተከታዩ ዘገባ ዝርዝሩን ይነግረናል።
ባለፈው ሳምንት በድሬዳዋ የኮሮና ቫይረስ ከተገኘባቸው ሁለት ሰዎች ጋር ንክኪ ያላቸው 36 ሰዎች በተለምዶ ፈረንሳይ ሆስፒታል ወደሚባለው ማቆያ መግባታቸውን የድሬዳዋ ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ አስታውቀዋል። ባለፈው ማክሰኞ ኗሪነቱ በአውስትራሊያ የሆነ የድሬዳዋ ኗሪና ባለቤቱ የኮሮና ቫይረስ እንዳለባቸው ከተገለጸ በኋላ ንክኪ የነበረባቸው ሰዎች ቶሎ ተለይተው ወደ ማቆያ ባለመግባታቸውና የገቡትም ቁጥራቸው አናሳ በመሆኑ በአንዳንዶች ዘንድ ቅሬታን አሳድሮ ነበር። ሆኖም ባለፈው አሙስ የጤና ቢሮ ኃላፊ ሆነው ስራ የጀመሩት ወይዘሮ ለምለም ንክኪ የነበረባቸው ሁሉ እንዲገቡ አድርገናል ብለዋል።
ቫይረሱ በሰውነታቸው ከተገኘ ሰዎች ጋር የቅርብ ንክኪ ያላቸው ብለን የተጠረጠሩ የሕክምና ባለሙያዎች እንዲሁም ደግሞ ዘመድ ጓደኛ አጠቃላይ 36 የሚሆኑ ሰዎች ወደ ለይቶ ማቆያ አስገብተን ክትትል እያደረግንላቸው ነው። ስለዚህ እነሱም ምልክቱን በሚያሳዩበት ወቅት በአገር አቀፍ ደረጃ በተቀመጠው አሰራር መሰረት ናሙና እየላክን ውጤቱን መናሳውቅ ይሆናል ማለት ነው። ተጠቁመው ያልገቡት ሰዎች ንክኪ እንደሌላቸው ስለተረጋገጠ ነው። ንክኪ ያላቸው ሰዎች ሁሉ ለይተናል። ቆይተናል፣ ተስማምተናል። ካስገባናቸው ሰዎች ጋር ተስማምተናል። መቆየት ያለባቸውን ቀን ምን ምን አገልግሎት እንደምንሰጣቸው ተግባብተናል ማለት ነው። አሁን ጥሩ ሁኔታ ላይ ነው ያለ ነው።
በተያያዘ ከሁለቱ ኮሮና ቫይረስ የተገኘባቸው ሰዎች ጋር የቅርብ ንክኪ ነበራቸው ተብለው በለይቶ ማቆያ እንዲገቡ ከተደረጉት መካከል የአራቱ የደም ናሙና ተልኮ ነጻ መሆናቸው መረጋገጡንም ወይዘሮ ለምለም አስታውቀዋል። ይህም እስከዛሬ በአጠቃላይ ከድሬዳዋ የተመረመሩት ሰዎች ቁጥር 13 ያደርሰዋል። በቀጣይ ግን በያዝነው ሳምንት የአርማ ዩኒቨርሲቲ የኮሮና ቫይረስ ምርመራ ይጀምራል ተብሎ እንደሚጠበቅና ይህም በስፋት ምርመራ ለማድረግ እድል ይፈጥራል ብለው እንደሚያምኑ ወይዘሮ ለምለም ተናግረዋል። በሌላ በኩል በከተማ መግቢያ በሮች የሙቀት መለኪያ ምርመራ እየተደረገ ያሉት ወይዘሮ ለምለም የሰዎች መተሳሰብ የሚስተዋልባቸውን የገበያ ቦታዎች ሰፋ ወዳሉ ቦታዎች ለማዘዋወር መታሰቡንም ይናገራሉ። ወረርሽኙ የከፋ ችግር ሊፈጥር ቢችል ለመቋቋም ሁሉም ድጋፍ እንዲያደርግም ጥሪ አቅርበዋል ወይዘሮ ለምለም።
አሁን ከፍተኛ ክራይሲስ ሊመጣብን ስለሚችል ድጋፍ እንፈልጋለን ከህብረተሰቡ። ስለዚህ ማንኛውንም ድጋፍ የህክምና እቃም ይሁን ሌሎች የምግብ ድጋፎች፣ በገንዘብም በእቃም ድጋፍ እንፈልጋለን። አሁን እኛ እየሰራን ያለነው የባሰ ችግር ሊገጥመን ቢችል እንዴት ነው ምላሽ የምንሰጠው፣ ለዚህ ችግር እንዴት ነው ምላሽ የምንሰጠው የሚለውን እየሰራን ስለሆነ መስተዳድሩም የጤና ቢሮም በጋራ እየሰራን ስለሆነ ድጋፍ እንፈልጋለን። ማህበረሰቡ የሚያደርግልን ድጋፍ እንዲቀጥል እርስ በርስ የመረዳዳት ነው። ሁሉም ሰው ቤቱን ዘግቶ ዝም ብሎ መቀመጥ ሳይሆን ችግረኛ ካለ ርቀቱን ጠብቆ ቶሎ ቶሎ እጁን እየታጠበ ራሱን ከቤት ቶሎ ቶሎ ሳይወጣ የሚደጋገፍበት መንገድ ማጠናከር ይኖርብናል ማለት ነው። ስለዚህ ድጋፍ ያስፈልገናል። ከዚህ በላይ ችግር ቢገጥመን እንዴት ምላሽ መስጠት እንዳለብን እየተዘጋጀን ነው ማለት ነው።
በድሬዳዋ አስተዳደር የፋይናንስና ኢኮኖሚ ልማት ቢሮ የሚመራ የድጋፍ አሰባሳቢ ኮሚቴ የተቋቋመ ሲሆን እስካሁን ከ15 ሚሊዮን ብር በላይ ቃል መገባቱንና ከዚህ ውስጥም አብዛኛው ገቢ መደረጉን የቢሮ ኃላፊው አቶ ስልጣን አለያ አስታውቀዋል።
ከዚህ ውስጥ እስካሁን ድረስ እየተረከብ ነው ወይ ደግሞ እጃችን ላይ ደርሷል ብለን የወሰድነው በገንዘብ 4,375,000 ብር ነው። በአይነት የተለያዩ ሸቀጥ የምግብ ሸቀጣ ሸቀጦች፣ ንጽህና መጠበቂያ ሸቀጦች እና ሌሎችን ጨምሮ ወደ 6,148,050 ብር የሚገመት ሸቀጣ ሸቀጥ በእጃችን ላይ ገብቶ ሁለታን ለመለጥ አላማ ለማዋል በዝግጅት ላይ ነው የምንገኘው።
በአስተዳደር ደረጃ ከሚደረገው እንቅስቃሴ ባሻገር በከተማዋ 10,000 ገደማ የሚሆኑ ታክሲዎች አገልግሎት እንዲያቆሙ መደረጋቸው፣ ከአጎራባች ክልሎች የሰዎች እንቅስቃሴ መቆሙ፣ ትላልቅ ገበያዎች መዘጋታቸውና በአጠቃላይ የከተማዋ ኢኮኖሚ እንቅስቃሴ በመዳከሙ የዕለት ጉርሳቸውን ለመሸፈን የተቸገሩ ነዋሪዎችን ለመደገፍ አንዳንድ ሰፈሮች በጎ ፈቃደኞች እንቅስቃሴ የጀመሩ ሲሆን በመቶዎች የሚቆጠሩ ችግረኛ ነዋሪዎችንም የዕለት ጉርሳቸውን እየሸፈኑ ይገኛሉ። ለቤት ተከራዮቻቸው የአንድ ወር ኪራይ የሰረዙ ቤት አከራዮች እንዲሁም የዳቦ ዋጋን የቀነሰ ዳቦ ማምረቻም አለ። የኢኮኖሚ እንቅስቃሴው እንደዚሁ የሚቀጥል ከሆነ ግን የነዋሪዎች የድጋፍ ፍላጎት በበጎ ፈቃደኞች እንቅስቃሴ ብቻ ሊመለስ መቻሉን የሚጠራጠሩ ብዙዎች ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። አሁን ደግሞ በተከታዩ ዘገባችን ወደ ደቡብ ክልል ነው የምናመራው። የዜጎችን ደህንነት ለመጠበቅና የኮሮና ቫይረስ ስርጭትን ለመግታት የሚደረገውን ጥረት ለመደገፍ ከ12,500 ለሚበልጡ ታራሚዎች ይቅርታ እንደተደረገላቸው የደቡብ ክልል ጠቅላይ አቃቤ ሕግ አስታወቀ። የደቡብ ክልል ጠቅላይ አቃቤ ሕግ ዛሬ ባወጣው መግለጫ የክልሉ ርዕሰ መስተዳደር ምክር ቤት ባስተላለፈው ውሳኔ መሰረት ከተለያዩ የክልሉ ማረሚያ ቤቶች በመደበኛና በልዩ ሁኔታ ይቅርታ መደረጉን ገልጿል። መግለጫውን የተከታተለው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ልኮልናል።
የክልሉ ዋና ጠቅላይ አቃቤ ሕግ አቶ ሙሉ ሰው ዘውዴ እንደተናገሩት በመደበኛ የይቅርታ መርሃ ግብር የመምረጫና መመልመያ መስፈርት ያለፉ በአጠቃላይ 3642 ታራሚዎች ይቅርታ ተደርጎላቸዋል።
በክልሉ የይቅርታ አሰጣጥ ስነ ስርዓት አዋጅና ይህንኑን ለማስፈጸም በወጣው የይቅርታ ተጠቃሚ የሕግ ታራሚዎች ምልመላና መረጣ አፈጻጸም መሰረት የታረሙ የታነጹና መልካም የባህሪ ለውጥ ማምጣታቸው በማረሚያ ተቋም የተረጋገጠላቸው የሕግ ታራሚዎች የመለየት ስራ የክልሉ ጠቅላይ አቃቤ ሕግ ሲያከናውን የቆየ ሲሆን የተለዩ ወንድ 3519 ሴት 119 በድምሩ 3638 ሙሉ ይቅርታ እንዲደረግላቸው ወንድ 3 ሴት 1 በድምሩ 4 የስራት ቅናሽ እንዲደረግ በጠቅላላው 3642 የሕግ ታራሚዎች የይቅርታው ተጠቃሚ ሆኗል።
አቶ ሙሉ ሰው የክልሉ መንግስት የኮሮና ቫይረስ ወረርሽኝ በኢትዮጵያ መከሰቱን ተከትሎ የቫይረሱን ስርጭት ለመቆጣጠርና ሊያደርስ የሚችለውን አደጋ ለመቀነስ በልዩ ሁኔታ ቁጥራቸው 9000 የሚደርስ ታራሚዎች እንዲፈቱ ተደርጓል ብሏል በመግለጫቸው።
ቫይረሱ በክልሉ ውስጥ በሚገኙ ማረሚያ ተቋማት ውስጥ በመታረምና በመታነጽ ላይ ያሉ የሕግ ታራሚዎች በተጨናነቀና በተጣበበ ቦታ ላይ የሚኖሩ በመሆናቸው በሽታው ቢከሰት በቀላሉ ሊሰራጭና ሊስፋፋ የሚችል በመሆኑ የሕግ ታራሚዎችን በመፍታትና የተጨናነቁ ቦታዎችን በማስፋፋት ሊደርስ የሚችለውን አደጋ ከወዲሁ ለመከላከል የሚያስችሉ እርምጃዎች እንዲወሰዱ የክልሉ መስተዳደር ምክር ቤት ባስተላለፈው ውሳኔ መሰረት ልዩ የይቅርታ አፈጻጸም መመሪያ በማውጣት የሕግ ታራሚዎችን የመለየት ስራ ተከናውኗል። በድምሩ 8911 በልዩ ሁኔታ ማስተናገድ ተችሏል። በመሆኑም በመደበኛና በልዩ ሁኔታ የይቅርታ ተጠቃሚ የሆኑ በድምሩ 12553 የሕግ ታራሚዎች ይቅርታ ተደርጎላቸዋል።
ይቅርታ ከተደረገላቸው ውስጥ ነፍሰ ጡርና ህፃናት ያላቸው እናቶች፣ ልዩ ልዩ ህመም ያለባቸው፣ እድሜያቸው ከ50 በላይ የሆኑ ሴትና ከ55 በላይ የሆኑ ወንድ ታራሚዎች፣ እድሜያቸው ከ18 በታች የሆኑና አመክሯቸው የተቃረበ እንዲሁም 3 ዓመትና ከዛ ዓመት በታች የተፈረደባቸው ግለሰቦች እንደ መስፈርት ተወስዶባቸው ከማረሚያ ቤቶች እንዲወጡ መወሰኑን ተናግሯል። እነዚህ የህብረተሰብ ክፍሎች የኮሮና ቫይረስን ለመከላከል በሚደረገው ጥረት ውስጥ የድርሻቸውን እንዲወጡና ከህዝቡ ጋር በሚቀላቀሉበት ጊዜም መልካም ስነ ምግባር እንዲያሳዩና አርአያ እንዲሆኑ የክልሉ ዋና ጠቅላይ አቃቤ ሕግ አቶ ሙሉ ሰው አሳስበዋል። ይህንን ባያደርጉና በወንጀል ድርጊት የሚሳተፉ ከሆነ ይቅርታቸው ተሰርዞ በሕግ ይጠየቃሉም ብሏል። በሌላ በኩል የሐዋሳ ዩኒቨርሲቲ አመረጥኳቸው ያላቸውን 700 ሊትር የእጅ ንጽህና መጠበቂያ ፈሳሽ ሳኒታይዘር ለማረሚያ ተቋማት፣ ለፖሊስ አባላትና ለቫይረሱ ተጋላጭ ለሆኑ አካላት ዛሬ አከፋፍሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ኮሮና ቫይረስ ዓለም አቀፍ ወረርሽኝን ይዞታ ወደ ተመለከተው ወቅታዊ ዘገባ እንለፍ። ኢጣሊያና ስፔን የተወሰነ የመሻሻል ምልክት ሲያሳዩ ዩናይትድ ስቴትስና ብሪታንያ ውስጥ ግን ስጋቱ እንደተጠናከረ ነው። የዩናይትድ ስቴትስ ባለስልጣናት ይህ የያዝነው ሳምንት ከባድ እንደሚሆን እያስጠነቀቁ ናቸው። የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን በቫይረሱ እንደተያዙ ይታወሳል። ዛሬም ሆስፒታል አላቸው። ይህንንና ሌሎችንም ዜናዎች አካታ ቆንጅታዬ ቀጣዩን ዘገባ አሰናድታለች።
በቫይረሱ መጠቃታቸው ባለፈው ሳምንት በምርመራ የታወቀላቸው የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ከፍ ያለው ትኩሳታቸው አልወርድ በማለቱ ሆስፒታል እንዲገቡ መደረጉ ሲታወስ፣ ዛሬም አልወጡም። ጽህፈት ቤታቸው ሆስፒታል የሚቆዩት ለጥንቃቄ እንደሆነና የመንግስት አስተዳደር ስራቸውን ከዚያው እያከናወኑ መሆናቸውን ያስታወቀው ብሪታንያ የኮሮና ቫይረስ ወረርሽኝ ከከፋባቸው ሀገሮች ተርታ ገብታለች። ትናንት እሁድ ብቻ ከ600 በላይ ህሙማን ህይወት አልፏል። ለሳምንታት በወረርሽኙ ክፉኛ የተመቱት ሌሎች የአውሮፓ አካባቢዎች ደግሞ ጥቂት እፎይታ እንዳገኙ ነው የሚስተዋለው። ከየትኛውም ሀገር ቁጥሩ የበለጠ ህዝብ ያለቀባት ጣሊያን ባለፉት 2 ሳምንታት ውስጥ ከነበረው እየጨመረ የሚሄድ የሞቱ ሰዎች አሃዝ ዛሬ አነስተኛውን መመዝገቧን ስትናገር፣ ስፔንም ካለፉት ቀናት ንጽጽር የዛሬው ዕለታዊ የሞቱ ሰዎችና በቫይረሱ የተያዙ ሰዎች ቁጥሮች ዝቅ ማለታቸውን ነው ያስታወቀችው። በዩናይትድ ስቴትስ ምዕራባውያኑ ኦሬገን እና ዋሽንግተን ክፍለ ግዛቶች በሀገሪቱ ከየትኛውም አካባቢ በከፋ ደረጃ በወረሽኙ ወደ ተጠቃቸው ወደ ኒውዮርክ ክፍለ ግዛት በእጅጉ የሚያስፈልጓትን ብዙ ሺህ የህሙማን የመተንፈስ አጋዥ መሳሪያዎች ቬንቲሌተሮች እንደሚልኩ አስታውቀዋል። ዩናይትድ ስቴትስ ውስጥ በበሽታው ከሞቱት 9600 ሰዎች መካከል አንድ ሶስተኛው ያለፉት ኒውዮርክ ስቴት ውስጥ መሆኑ ነው የተነገረው። በሌሎች ክፍለ ግዛቶች ፔንሲልቬኒያ፣ ኮሎራዶ እና 1000 የሚሆኑ የቫይረሱ ተጠቂዎች በተመዘገቡባት የሀገሪቱ መዲና ዋሽንግተን ዲሲ የተጠቂዎች ቁጥር ይጨምራል የሚል ስጋት አለ። ፕሬዝዳንት ዶናልድ ትራምፕ መጪዎቹ ሳምንታት ከባድ እንደሚሆኑና ቫይረሱ ለህልፈት የሚዳርጋቸው ህሙማን ቁጥርም ሊጨምር እንደሚችል አስገንዝበዋል። በሌላ በኩል የዋይት ሃውስ ባለስልጣናት ወረርሽኙ በተቀሰቀሰባቸው በትላልቁ ከተሞች አካባቢዎች ይዞታው ጋብ ይላል የሚል ተስፋ እንዳላቸው ተናግረዋል። የሚሞቱት ሰዎች ቁጥር መጨመሩን እንደሚቀጥል ነው የሚጠበቀው። ከባድ ነው የሚሆነው። እነቱን ለመናገር አይተን በማናቀው ደረጃ የከበደ እንደሚሆን ነው የምጠረጥረው ሲሉ ነው ፕሬዝዳንቱ የተናገሩት። ይህ በዚህ እንዳለ የሀገሪቱ የጦር ኃይል ወረርሽኙ በከበደ ሁኔታ ወደ ተስፋፋባቸው አካባቢዎች ከ1000 በላይ የህክምና ባለሙያዎችን በመላክ እየረዳ መሆኑን የመከላከያ ሚኒስትሩ ማርክ ኤስፐር አስታውቀዋል። ወደ 200 የሚሆኑትን ወደ ኒውዮርክ ከተማ ሆስፒታሎች እናሰማራለን ሲሉም አክለዋል። የኒውዮርኩ ግዙፍ የጉባኤ ማዕከል ጃቪት ሴንተር 2500 አልጋ የያዘ ሆስፒታል እንዲሆን እየተዘጋጀ መሆኑንና ፍራው የሚካሄደውም በጦር ኃይሉ እንደሚሆን የመከላከያ ሚኒስትሩ ጨምረው አስረድተዋል። ሌሎች የዓለም አካባቢዎችን በቃኙ ዜናዎች ደግሞ ወረርሽኙ ከጸናባቸው የመጀመሪያዎቹ ሀገሮች አንዷ የነበረችው ደቡብ ኮሪያ ዛሬ የተገኙት አዲስ የቫይረሱ ተጠቂዎች 47 ብቻ እንደሆነ ነው ያመለከተችው። ሆኖም ነቅቶ መከታተል እንደሚያስፈልግ የጠቆሙት የሀገሪቱ የጤና ባለስልጣናት ህዝቡ ሳይዘናጋ ቫይረሱ በከፋ ሁኔታ እንዳይሰራጭ ቤቱ እንዲቀመጥ አሳስበዋል። በአጎራባች ጃፓን እስካሁን የተመዘገቡት ተያዦች 3600 ሲሆኑ ቶኪዮን ጨምሮ በአንዳንድ አካባቢዎች ቫይረሱ በፍጥነት እየተዛመተ መሆኑ ስጋት ፈጥሯል። የሀገሪቱ ጠቅላይ ሚኒስትር ሺንዞ አቤ መንግስታቸው ነገ ማክሰኞ በቶኪዮና በስድስት ሌሎች አካባቢዎች አስቸኳይ ጊዜ ለማወጅ እቅድ እንዳለው ነው ያስታወቁት። በሌላ ዜና በዚህ የኮሮና ቫይረስ ወረርሽኝ ወቅት የቤት ውስጥ ጥቃት በሚሰቀጥጥ ደረጃ ተባብሷል ሲሉ የተናገሩት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ መንግስታት ሴቶችን ከጥቃት ለመጠበቅ እርምጃዎችን እንዲወስዱ አሳስበዋል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቋል። ቆንጅትን ለዘገባው እናመሰግናለን። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 12 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ @voamharic፣ በትዊተርም እንዲሁ #voamharic ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.hon.mobi ላይ ታገኙናላችሁ። አስተያየቶቻችሁን አካፍሉን፣ ተወያዩ፣ ተነጋገሩ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎች ደግሞ የቪኦኤ አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። 2022059942 በሚለው ስልክ ደውላችሁ በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አባዮ ገበያው ነች። ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁ ሁኑ። ወደ ቀጣዩ ዘገባ እንለፍ። ለአፍሪካ የኮቪድ-19 መከላከያ የታሰበው እርዳታ ኤርትራ እንዳልደረሰ ተገለጸ። በስፋት የተዋወቀውና በቻይና ቢሊየነር ጃክ ማና በአሊባባ የንግድ ድርጅት የቀረበው እርዳታ ምንም እንኳን ለመላው አፍሪካ መሰራጨቱን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ይፋ ቢያደርጉም እርዳታው ከኤርትራ ያለመድረሱ ግን ተረጋግጧል። እርዳታው ለምን ከኤርትራ እንዳልደረሰ ግልጽ አይደለም። ይሁንና የመብት ተሟጋቾች የኤርትራውያንን ፍላጎት ቸል ብለዋል ሲሉ የኤርትራውን መንግስት ይከሳሉ። ሲሞን ማርክስ ከአዲስ አበባ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል።
የኮሮና ቫይረስን ስርጭት ለመከላከል ታልመው ለተለያዩ የአፍሪካ ሀገሮች የተላኩትን የአፍና አፍንጫ መሸፈኛ ጭንብሎችንና እንዲሁም የቫይረሱን መመርመሪያ ቁሳቁሶች ስርጭት ያስተባበሩ ሁለት የአፍሪካ የበሽታዎች መከላከያና መቆጣጠሪያ ማዕከል ባለስልጣናት እርዳታው ኤርትራ ያለመድረሱን ለአሜሪካ ድምጽ ገልጠዋል። በጉዳዩ ላይ ይፋ መግለጫ ለመስጠት የማይችሉ መሆናቸውን ተናግረው ማንነታቸው እንዳይገለጥ የጠየቁ አንድ የማዕከሉ ከፍተኛ ባለሙያ በያዝነው የመጋቢት ወር አጋማሽ እርዳታውን ጭኖ ከካርቱም ወደ አስመራ ሊያቀና የታቀደ አውሮፕላን ኤርትራ ለማረፍ ፍቃድ ባለማግኘቱ ቁሳቁሶቹ ለኤርትራ ሳይደርሱ መቅረታቸውን ለአሜሪካ ድምጽ ገልጠዋል። አስመራ ሳይገቡ እንዲያልፉ የተገደዱት የአውሮፕላኑ አብራሪዎችም ወደ ጅቡቲና ኬንያ ካቀኑ በኋላ የጫኑትን እርዳታ አራግፈው ወደ ተነሱበት አዲስ አበባ መመለሳቸውን አስረድተዋል። የአፍሪካ የበሽታዎች መከላከያ ቁጥጥር ማዕከል ቃል አቀባይ ጄምስ አዮዴሊ በበኩላቸው ጉዳዩ በዲፕሎማሲ ደረጃ አሁንም እየተነጋገሩበት መሆኑን የገለጡት የበረራ መንገደኞች በሚወሰኑበትም ሆነ የማረፊያ ፍቃድ የሚሰጥባቸውን ውሳኔዎች አስመልክቶ ድርጅታቸው የሚጫወተው ሚና ያለመኖሩን ድርሻቸው የእርዳታ ስርጭቱን የማገዝ የቴክኒክ ስራ ብቻ መሆኑን ለአሜሪካ ድምጽ የገለጡት ደግሞ የድርጅቱ ምክትል ዲሬክተር ዶክተር አህመድ ኦግዌል ናቸው። ማዕከሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የጃክማ ውጥን የሆነው ይህ እርዳታ እንደታቀደው ለ50ውም የአፍሪካ ሀገሮች ይደርስ ዘንድ ድርጅታቸው የቴክኒክ እገዛ ነው ያቀረበው ብለዋል። ይሁን እንጂ የመብት ተሟጋቾች የኤርትራ መንግስት እየወቀሱ ነው። ምክንያቱ ምንም ይሁን ምን የህክምና ቁሳቁስ እርዳታውን መቀበል ያለመቻሉ መንግስት የዜጎቹን ደህንነት ክፉኛ ለአደጋ ያጋለጠ ነው ሲሉ የኤርትራው ለስደተኞች መብት የቆመ ድርጅት ዋና ስራ አስፈጻሚ ዲሬክተር ሜሮን ስቲፋኖስ ወቅሰዋል። ይህ እንዲህ እንዳለ በዛሬው ዕለት በተደረገ የጤና ምርመራ 5 ሴቶችና 2 ወንዶች ለኮሮና ቫይረስ መጋለጣቸው መረጋገጡን የኤርትራን ጤና ሚኒስቴር ጠቅሰው የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር አማካኝነት ባስተላለፉ መልእክት አረጋግጠዋል። ከ7ቱም ሰዎች 6ቱ ኤርትራ የበረራ እገዳ ከማወጁ አስቀድሞ ወደ አገራቸው የተመለሱ ኤርትራውያን መሆናቸውና በአሁኑም ሰዓት በኤርትራ ለቫይረሱ መጋለጣቸው በምርመራ የተረጋገጡ ሰዎች ቁጥር 29 መድረሱን የሚኒስትሩ የትዊተር መልእክት ጨምሮ አመልክቷል።
አሉላን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የወባ መድኃኒትን ለኮቪድ-19 ህክምና ማዋል ይቻላል? ምን ይቀርብናል ይላሉ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ። የለም ፍቱን ስለመሆኑ ማረጋገጫ የለንም የሚሉም አሉ። ከህክምናውና ከምርምሩ ዓለም ቤተሰቦች መካከለ ያሉ ክትባቱን ለማድረስ የሚማስኑ መድኃኒት ከባህላዊውም ከዘመናዊውም አድርገን እንቀመማለን የሚሉም ጥቂት አይደሉም ኢትዮጵያን ጨምሮ። ከሁሉም ወገኖች እየተነሳ ያለው ንግግር ሰለሞን አባተ በተከታዩ ቅንብር አካቷል።
ሰሞኑን በዋይት ሃውስና ከዚያ ውጪ ባሉ የህክምናው ዓለም ሰዎች መካከል የተጋጋለ እሰጣ ገባና ምልልስ ደርቶ ሰንብቷል። ኮቪድ-19 ምንም ያስጨብጣል እስኪባል ከማህበራዊ መራራቅ አንስቶ ከተሞችንና ሀገርን ሙሉ በሙሉ እስከመዝጋት እንቅስቃሴዎችን እስከማገድ የደረሱ እርምጃዎች ናቸው እየተወሰዱ ያሉት። ብዙዎች ያስቸኳይ ጊዜ ሁኔታዎችን ደንግገዋል። ብዙዎች የጦርነት ጊዜ አስተዳደር ስር እንዳሉ ተናግረዋል። ኮሮና ቫይረስ ግን በዓለሙ መንሰራፋቱን ቀጥሏል። ከዓለም የስርጭት ሰንጠረዥ መሪነቱ የዓለም ተጋላጭና ታማሚ ሩብ ያህሉን ይዛለች። ስለዚህ ፕሬዚደንቷ ብርቱ ጭንቅ ላይ ናቸው። የተመረጡበትና ያሁኑን ቢሮአቸውን የያዙበት ቁጥር አንድ ግዴታና ተግባር አደጋ ላይ ነው፣ የአሜሪካውያንን ደህንነት ማረጋገጥ። ስለዚህ ጠቅላይ አዛዡ ኮቪድ-19ን ለመውጋት ያስችላል የሚባል ምንም መሳሪያ ለመጠቀም ዝግጁ ናቸውና ወባን ለማከም የሚውሉትን ሃይድሮክሲክሎሮኩዊንና ክሎሮኩዊንን አበርትተውና ደጋግመው ወደ ሜዳው እየገፉ ናቸው። በርግጥ ደግሞ እነዚህ ጸረወባ መድኃኒቶች በአንዳንድ የኮቪድ-19 ህሙማን ላይ በጎ ውጤት አሳይተዋል እየተባለ ነው። አገልግሎት ላይ እንዲውሉም የምግብና የመድኃኒት ባለስልጣኑ FDA ያጭር ጊዜ ይለፍ እንደሰጠው ሳሊም ሰለሞን ባጠናቀረችው ዘገባ ተከታለች። በመሆኑም ሁለቱም መድኃኒቶች ለኮቪድ-19 ህክምና እንዲውሉ ወደ ሆስፒታሎች እየተላኩ ነው። ነገር ግን አንዳንድ ባለሙያዎች ሐሳቡ እንብዛም የጣማቸው አይመስልም። በተለይ ደግሞ ሃይድሮክሲክሎሮኩዊን ከጸረ ተሐዋሲያን መድኃኒት ጋር ፈረንሳይ ውስጥ እየተካሄደ ባለ ምርምር የተሰጣቸው የኮቪድ-19 ህሙማን ሲያገግሙ ታይቷል መባሉ ፕሬዚደንቱን ያበረታታቸው ይመስላል። ለመድኃኒቶቹ ሙሉ ፍቃድ እንዲሰጥ ይፈልጋሉ።
We're going to be able to make that drug available almost immediately. And that's where the FDA has been so great. They
መድኃኒቱ አሁኑኑ እንዲደርስ እናደርጋለን። የምግብና መድኃኒት አስተዳደሩም በዚህ በኩል ትልቅ ተግባር ፈጽሟል። ፈተሻው አሳለፈው ብለዋል ፕሬዚደንቱ። እናም FDA የአሁኑ ውሳኔ ላይ የደረሰው ወትሮ ረጅም ጊዜ ይፈጅ የነበረውን ሂደት በእጅጉ አፋጥኖ እንደሆነም ከአድናቆት ጋር ተናግረዋል። መድኃኒቱ በሐኪም ትዕዛዝ እንዲሰጥ ይደረጋል። በዚህ ሃይድሮክሲክሎሮኩዊንን ወደ ኮቪድ-19 ህክምና በመግፋቱ በኩል ትራምፕ ብቻቸውን አይደሉም። ቀድሞ የአርካንሳ ገዢ የነበሩትና በሙያቸውም ሐኪም የሆኑት ዶክተር ጄፍ ኮሊየርም መድኃኒቱ በርግጥ እስከወዲያኛው ፈዋሽ ባይሆንም በጎ ምልክት ካሳዩ ጥቂት ተስፋዎች አንዱ በመሆኑ በሐኪም ትዕዛዝ ቢሰጥ አይከፋም ባይ ናቸው።
This is not something where you should go to the pharmacy and purchase it and use it yourself.
ገና ለገና ጤና አልተሰማኝም ብለህ ወደ መድኃኒት ቤት ዘው ብለህ የምትገዛው አይሆንም ይላሉ ኮሊየር። መቼ መሰጠት እንዳለበት በሐኪሙና በታካሚው መካከል ስምምነት ላይ መደረስ እንዳለበት ይመክራሉ። ለነገሩ አሁን ለጊዜው በደፈን ዓለም የነዚህ የወባ መድኃኒቶች እጥረት አለና በተለይ ይህ ጭምጭምታ ከዋይት ሃውስ ከነፈሰ በኋላ በእጅ ያለው ሁሉ እጅግ ለጠናባቸው ሊያዝ እንደሚገባ ዶክተር ኮሊየር መክረዋል። በርግጥ የፍቱንነቱ ነገር ገና ሊጠናና ሊፈተሽ ሊታይም የሚገባው ስለመሆኑ ዶክተር ኮሊየርም አልካዱም።
We need more data and more evidence in this. I'm the first person to say
ብዙ መረጃና ብዙ ማስረጃ መሰብሰብ እንዳለበት ያምናሉ። ይህንን በመተማመን ለማረጋገጥ አንዳንድ ተስፋ ሰጥተው የተጨናገፉ ያልሰሩ ውጤቶችን ራሴ ታዝቢያለሁ ብለዋል። ለማንኛውም ግን ሐሳባቸውን በዘዬ አስቀምጡ። ወደ ግንባር የምትወጣው ያለህን ጦር ይዘህ እንጂ እንዲኖርህ የምትመኘውን አይደለም። እየተፋለምክ ምልመላህን ስልጣናን ማጠናከርን ትቀጥላለህ። አንድ ቻይና ውስጥ በመቶ የኮቪድ-19 ህሙማን ላይ በሃይድሮክሲክሎሮኩዊን የተደረገ ህክምና ደግሞ ያለው ጤት መምከኑን ሳሌም በዘገባው አጠቁማለች። ላለፉት 70 አመታት ያህል ወባን ለማከም ይውሉ የነበሩ መድኃኒቶች የየራሳቸው የጎን ጉዳቶችም እንዳሏቸው ተመዝግቧል። በመሆኑም የFDA የተፋጠነ ፍቃድ እንደሚያሳስባቸው እየተናገሩ ያሉ ባለሙያዎች አሉ። አፍሪካ ውስጥ የሚንቀሳቀሰው Resolve to Save Lives የሚባል በህብረተሰብ ጤና ላይ የሚሰራ ዓለም አቀፍ ድርጅት የወረርሽኝ መከላከያ ቡድን ዳይሬክተር ዶክተር ሳይረስ ሻህፓር ለቪኦኤ በሰጡት ቃል በአነስተኛ ጥናት የተገኘ ተስፋ ሰጪ ውጤት በተራዘመ ጊዜ በታካሚው ላይ ስለሚያስከትለው መዘዝ በቂ መረጃ አይሰጥም ብለዋል።
We don't usually make recommendations based on trials of 40 people or 100 people because it's not enough people to know what the side effects are.
በመቶ ሰው ላይ የተደረገን ሙከራ ተንተርሶ ሐሳብ መስጠት እንደሚከብድ ይናገራሉ ዶክተር ሻህፓር። የጎን ጉዳት መረጃን ለመሰብሰብ ይህ በቂ ቁጥር አይደለምና ሁሉንም የድሜና የጾታ ቡድኖች አካቶ መድኃኒቱ በየሰው ላይ እንዴት እንደሚሰራ ለማወቅ በቂ አይደለም። አሁን ለጊዜው ያ መረጃ የለንም ብለዋል ዳይሬክተሩ። በዓለም ዙሪያ የተለያዩ መድኃኒቶች እየተሞከሩ መሆናቸውንና የአሁኑ መድኃኒት ፍቱንነትና ደህንነት መረጃም በያዝነው ወር መጨረሻ አካባቢ ሊታወቅ እንደሚችል ዶክተር ሻህፓር ተናግረዋል። ከዚህ ሐሳባቸው ጋር ግን ሻህፓር አንድ ብርቱ ስጋት አላቸው። መድኃኒቱ ወባን ለማከም ይያልና የተጨበጠ ሙጤት እየሰጠ ብዙ ህይወቶችንም እያተረፈ ካለባቸው የአፍሪካ መድኃኒት ቤቶችና የጤና ተቋማት አሟጦ ወደ ሌሎች አካባቢዎች በመውሰድ ሌላ አሳዛኝ ሰብአዊ አደጋ መትከል እንዳይመጣ ኮቪድ-19 አደጋ መድኃኒቶች ክትባቶች ሳይንስና ፖለቲካ ይቀጥላል።
በዩናይትድ ስቴትስ የተለያዩ ከተሞች የሚኖሩ 7 የህክምና ባለሙያዎችን የያዘ ቡድን የኮሮና ቫይረስ ስርጭትን ለመክታት በኢትዮጵያ እየተደረገ ያለውን እንቅስቃሴ ለመደገፍ YGT ወይም You Got This በሚል ስያሜ ተሰባስበዋል። በዚህ ስብስብ አማካኝነትም ስለ ኮሮና ቫይረስ ለህክምና ባለሙያዎች በተለይም ደግሞ በተለያዩ ገጠር ከተሞች ለሚገኙ የጤና ኤክስቴንሽን ሰራተኞች በአማርኛ፣ ኦሮምኛና ትግርኛ የሚሰጡ የቪዲዮ ትምህርቶችን አዘጋጅተዋል። ይህ አጭር ስርዓተ ትምህርትም ባለሙያዎችን ለማሰልጠን የሚባክን ጊዜና ገንዘብን በእጅጉ ይቀንሳል ይላሉ። የቡድኑ ተወካይና በካሊፎርኒያ ሳን ኦቲን ሆስፒታል ውስጥ የውስጥ ደዌ ስፔሻሊስት የሆኑት ዶክተር ታፈረ ንጋት ኤደን ገረመው አነጋግራቸው ተከታዩን ዘገባ አሰናድታለች።
ይህ የህክምና ስርዓተ ትምህርትም በዋናነት በክልል የገጠር ከተሞች ለሚኖሩ የጤና ኤክስቴንሽን ሰራተኞች ማሰልጠኛ የሚውል ሲሆን ጤና ጥበቃ ሚኒስቴርና ለሚመለከታቸው አካላት እንዲታይ ተልኳል። ዶክተር ታፈረ ንጋት በካሊፎርኒያ ሳን ኦቲን ሆስፒታል የውስጥ ደዌ ስፔሻሊስት ናቸው። ስለ ቡድኑ እንቅስቃሴ እንደሚከተለው ያስረዳሉ።
አሁን የወረርሽኙ የመስፋፋት ፍጥነት እጅግ በጣም አስከፊ ከመሆኑ የተነሳ የቻልነውን እኛም አንዳንድ ነገር ብናደርግ ይሻላል ብለን በየክላችን የምናደርገውን ጥረት በአጋጣሚ ተገናኝተን ለምን አንድ ላይ እናደርገውም ብለን ነው ስራውን የጀመርነው። እና ስራው የሚያተኩረው ለኢትዮጵያ ውስጥ ላሉ የጤና ባለሙያ ምድብ ውስጥ የማይገቡ ነገር ግን በአካባቢው ውስጥ ከህብረተሰቡ መካከል ያሉ የማህበረሰብ ጤና ሰራተኛ የሚባሉትን ባለሙያዎች መሰረታዊ የሆነ ስለ ኮቪድ-19 እውቀት በመስጠት እነሱን መልሶ ለሚደረገው የወረርሽኝ መቋቋምና መግታት ወይም መከላከል ስራ ምናልባት ወረርሽኙ ተስፋፍቶ ወደ ገጠር ወደ ራቅ ወዳለ ክፍለ ሀገር ቦታዎች ከደረሰ በዛን ጊዜ ከጤና ተቋማትና ጤና ባለሙያዎች ጎን በመሆን ህሙማን በመለየት የጠናበትን ካልጠናበት በመለየት ቶሎ ወደሚያስፈልገው ቦታ ለማድረስ እንደገና ደግሞ ህሙማኑ ምልክት ባሳዩ ጊዜ ተደናግጠው ተቻኩለው ወደ ጤና ተቋማት በመሄድ በሽታው እንዳይዛመት የበለጠ እንዳይሰራጭ እንደገናም በጤና ተቋማት ላይ ጫና እንዳይፈጠር ለማድረግ ወሳኝ ሚና ይጫወታሉ ብለን ስለምናምን ለነሱ እውቀትና ግንዛቤ ለማስጨበጥ በቡድኑ ውስጥ ያሉት አባላት እርስ በርሳችን ተነጋግረን ሁሉም ሰው ያለምንም ማማት ፈቃደኛ በመሆን በአስር ቀን ውስጥ ባልሞላ ጊዜ ውስጥ ነው የስልጠና የሚረዳ ማቴሪያል ወይም ደግሞ ትምህርት ነው የቀረጽነው።
ዶክተር ታፈረ ይሄ አጭር ስርዓተ ትምህርት በቀላሉ ተቀርጾ በቪዲዮ መልክ እንዲሁም የኢንተርኔት አገልግሎት ሲኖር ደግሞ በስካይፕ እና በስልክ እንደሚሰጥ ገልጸው ይህም ደግሞ የገንዘብና የጊዜ ብክነትን በመከላከል ኮቪድ-19ን ለመዋጋት የሚደረገውን ጥረት ያፋጥነዋል ይላሉ።
ሄልዝ ኤክስቴንሽን ወርከርስ በእንግሊዝኛው ወይም ደግሞ የአካባቢ ማህበረሰብ ጤና ተጠሪ የሚባሉ በመካከል ሆነው የጤና አገልግሎት የሚሰጡ ባለሙያዎች እንዳሉ እናውቃለን። ስለዚህ ምናልባት እንደዚያ ካለ ለምን እነዚህ ባለሙያዎች አጭር ጊዜ ግንዛቤ የሚያስጨብጥ የመጀመሪያው ራሳቸውን እንዴት እንደሚጠብቁ ከዚህ ወረርሽኝ፣ ከዚያ በኋላ ደግሞ እንዴት አድርገው ሌላውን ሊረዱ እንደሚችሉ ቀል ያለ ፈጣን የሆነ ኮርስ ብንሰጣቸው እንዲሁም እኛ ከዚህ በስካይፕ ራሱ ለመስጠት ፈቃደኛ ነው ሁላችንም እና ከዚያ በኋላ ኢትዮጵያ ውስጥ ያሉ ባለሙያዎችም ሊያደርጉት ይችላሉ ብለን ስላመንን አንደኛ በስልጠና ጊዜ ላለማጥፋት ይኸው የአንድ ሳምንት የሁለት ሳምንት የሶስት ሳምንት ኮርስ ሲባል ጊዜው ይሰጣል ማለት እና ፈጣን የሆነ ችንን የግንዛቤ ማስጨበጫና ቴክኒክ ብንሰጣቸው ይጠቅማል ብለን ስላሰብን ቶሎ ብለን ካልኩሎም ቀረጽ ነው። ለምን ያን እንደሚያስፈልግ ደግሞ ማብራሪያ ጨመርንበት። ከዛ በኋላ ተከፋፍለን ሁላችንም በየ ወደ ኢትዮጵያ መደወል ጀመርን ማለት ነው። እንደውል በጣም ጥሩ ምላሽ ያገኘ ነው። በኢትዮጵያ ውስጥ የኮቪድ-19 የመከላከል ግብረ ኃይል በየ ክልሉ በየከተማዎቹ እንደተዋቀሩ አገኘ። ከዚያ በኋላ በየክልሉ ያሉ የፓስፖርት ወይም ደግሞ ግብረ ኃይል ወኪሎቻቸውን በኢሜይል እና በስልክ እየደወልን ሀሳባችንን አካፈልናቸው። አንዳንዶቹ እንግዲህ ይሄ ጽሁፍና ይሄ ትምህርት ማቴሪያሉ ደርሷቸዋል። አሁን በአማርኛ አለን፣ በትግርኛ አለን፣ በኦሮምኛ አለን። የሚቀጥል በሶማሊኛና በአፋርኛ ለመተርጎም ሀሳብ ይዘናል። አሁን ያለ ፈተና እየሰፈረ ሞጁል ሊባል ይችላል። ፍርአተ ትምህርት ደግሞ ካሪኩለም ነው። ምን አይነት መንገድ ደግሞ ሊሰራ ይችላል? ለምሳሌ አሁን እኛ ያሰብነው የመጀመሪያውን ሰልጣኞች እናሰለጥን ቪዲዮ እንዲቀረጽ ተደርጎ ከዚያ በኋላ እኛም ማንፈልግበት ሐኪም የማያስፈልገው ሌላ በጣም የሰለጠነ የጤና ባለሙያ የማያስፈልገው ቪዲዮ እየተላከ ለምሳሌ በኢንተርኔት ዌቢናር ይባላል። በዛ ሁሉ እየተለቀቀ ሰዎች ትምህርቱን በግላቸው ቤታቸው ሆነው በስልክ ያው እንደሚታወቀው አሁን ስልጠናውን የሚከታተሉበት መንገድ ነው የሚጠየቀው ማለት ነው። ከዚያ አኳያ ቪዲዮዎችን ወይም ኦንላይን እየተቀመጠ የስልጠና ቪዲዮ ተደርጎ ሊዘጋጅ ይችላል። በጣም ቀላል ነው የምታዘጋጅ። ይህን ሁሉ አስበንበታል። ሲጀምሩም መመዘኛ አለ፣ ሲጨርሱም ደግሞ እዛ ውስጥ ራሱ ጥያቄዎች አሉ። በጥያቄና መልስ መልክ ነው የተዘጋጀው። ይገመገም ነው በጣም።
ዶክተር ታፈረ ዋይጂቲ ከኢትዮጵያ የኮቪድ-19 መከላከያ ግብረ ኃይል ምላሽ እንዳገኘ የትምህርት ማጥሪ ያደረገላቸውና ጡረታ የወጡ ባለሙያዎችም በአጭሩ ወደ ስራ እንዲመለሱ ያግዛልን ብለዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደንን ለዘገባው እናመሰግናለን። ተከታዩ ዘገባ ደግሞ ሰለሞንን ለዘገባው እናመሰግናለን። አድማጮች ተከታዩ ስፖርት ነው። አዘጋጅና አቅራቢ ግርማቸው ከበደ ከአዲስ አበባ።
የቶኪዮ 2020 ኦሊምፒክ በኮሮና ቫይረስ ወረርሽኝ ምክንያት ለሚቀጥለው ዓመት መዘዋወሩ ጃፓንን ተጨማሪ 2.7 ቢሊዮን የአሜሪካን ዶላር ያስወጣታል ተብሎ ይጠበቃል። ዘንድሮ እንደታሰበው ኦሊምፒክን ባለማዘጋጀቷም 600 ሺህ ውድድሩን ሊመለከቱ ወደ ቶኪዮ የሚሄዱ ጎብኚዎችን ያሳጣታል። በዚህ የተነሳም የከፋ ኢኮኖሚ መቀዛቀዝ ያጋጥማታል ተብሎ ተገምቷል። የአትላንታና ሲድኒ ኦሊምፒክ የ10 ሺህ ሜትር የወርቅ ሜዳሊያ ባለቤቱ ኃይሌ ገብረስላሴ ግን ኦሊምፒክ ለሚቀጥለው ዓመት መዘዋወሩ ወሩ ከኢኮኖሚ ጉዳቱ ባለፈ የሶስትዮሽ ጉዳት ያመጣል ብሏል። ለቪኦኤ በሰጠው አስተያየት
በጣም በርካታ ነገሮች ናቸው ከአትሌቶች ዘንዳ፣ ካዘጋጆች፣ ከራሱ ከዓለም አቀፍ ኦሎምፒክ ኮሚቴ በጣም በርካታ ከአትሌቶች ዘንዳ እየተዘጋጁ ለማሸነፍ ጧት ማታ የሚሰሩትን አትሌቶች ሞራሊ በጣም ይጎዳቸዋል። የብዙ አትሌቶች ህልም ስለሆነ ኦሎምፒክ ነው። እንደ አዘጋጁ ደግሞ ሞራሊ ይከስራል፣ በገንዘብ ይከስራል፣ ብዙ ነገሮች ያከስራል። ኢንተርናሽናል ኦሎምፒክ ኮሚቴው ደግሞ በጣም እንት ወደፊት ኦሎምፒክን ሊያዘጋጁ የሚችሉለት ሀገሮች በጣም ሊሚት ይሆናሉ። ምክንያቱም ይሄ መጥፎ ባድ ሪፑቴሽን ነው እንግዲህ የሚሆንባቸው። ነገ እኛም እንደዚህ ሄደን እንደዚህ አይነት ነገር ቢገጥም ምን ሊውጣን ነው እያሉ የማዘጋጀት አፒታይታቸው በጣም ወረደ ይሆናል። እንደምታውቀው ኦሎምፒክ እንደ ድሮ ወደ ሁለተኛው ዓለም ጦርነት ጊዜ እንደሚሰረዘው በትንንሽ ወጪ አይደለም። ብዙ ነው ወጪው፣ ብዙ ነው ሎጂስቲኩ፣ በጣም በርካታ አራት መታቶች አሉ። ኦርጋናይዝ ማድረጉ በጣም በርካታ ነገሮች አሉ። ከዛ አንፃር አሁን ሰው የሚያየው የኦሎምፒክ ነገር የገንዘብ ኪሳራ አድርጓል። ግን ለኔ ከገንዘብ በላይ ስለምንድን ነው? በቃ ከዚህ በኋላ ብዙ ሀገሮች ኦሎምፒክን ሲያስቡ ወጪውን ያስባሉ፣ ሎጂስቲኩን ያስባሉ፣ ኦርጋናይዜሽኑን እንትን ኦርጋናይዝ ማድረጉን ያስባሉ። ይሄንን ሁሉ ተጨንቀው ካዘጋጁ በኋላ ደግሞ ምን ሊያስቡ ነው መሰለህ? እንዲህ አይነት ነገር ቢከሰት ይሄ ነው እንግዲህ አሁን ኦሎምፒክን ወደፊት በቃ ትንሽ ጥያቄ ውስጥ የሚካተው። ኦፍ ኮርስ ሁላችንም ቅድሚያ የምንሰጠው ለጤንነቱ ነው። ኦፍ ኮርስ በሽታን ግን እንዴት እንከላከለው ብለህ ሰላማዊ ጦርነት አድርገህ ከዛ ውስጥ የምታመጣው ውጤት የጣፈጠ ውጤት ይሆናል የሚል ግምት አለ። ይሄ የኔ ግምት የኔ አስተሳሰብ፣ የሌሎቹ ሌላ ሊሆን ይችላል። እኔ አሁን ማውራ ከራሴን ልክ እንደ አትሌቶቹ አርኪ ስለምቆጥር እኔን በ1996 በፈረንጅ አቆጣጠር አትላንታ ላይ ኦሎምፒክ ቀረ፣ ጦርነት አለ፣ ትችላለህ ቢሉ ምን ችግር አለው ነው ምለው። ጦርነቱም አካሂደዋለሁ ይሄንንም አካሂደዋለሁ ነው ምለው።
ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
ግርማቸውን እናመሰግናለን።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ሲዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና ደሩ።
Oh, I know. You can go on the road, I can carry you.